ስራይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ትላንትናን የተበቀን ዛሬንም የታደገን ልዑል አምላካችን ታላቅ ነው። በመውጣታችን በመግባታችን በመቀመጣችን በመቆማችን በመራመዳችን ሁሉ እግዚአብሔር ባይኑ ይታይ ተባበቀናል። ስሙ ይክበር ይመስገን። አሜን። አዎ እግዚአብሔር እናንተን ከቁጥር ሳያጎላችሁ እኛንም ከቁጥር ሳያጎለን ዘመን ዘመናት ከወርወር ከቀን ወደ ቀን ያሻገረን ነው። በርሱ ተጠብቀን እስከዚህ ሰዓት ድረስ ደርሰናል። እግዚአብሔር ደግሞ ከዚህ ሰዓት በኋላ ያሉትንም ጊዜያት ይታደገናል። እግዚአብሔር ይክበር ይመስገን። እንደምን አመሻችሁ ክብራን አድማጮቻችን። እግዚአብሔር በታላቅነቱ በገናናነቱ እሱን የሚመስለው እንደሌለ ልናገር ብዬ እንጂ የተለመደውን ሰላምታዬን አልዘነጋውም። በዛሬው ምሽት ክፍለ ጊዜያችን እንግዲህ ተከታታዩን የመዝሙር ጥናታችንን እንቀጥላለን ማለት ነው። ዛሬ የምንመለከተው መዝሙር 9 መዝሙር 10 እና ከመዝሙር 11 ደግሞ ቁጥር 1ን ይሆናል ማለት ነው። እግዚአብሔር የሚኖረንን ጊዜ ሁሉ ይባርክልን ይያልን። እስቲ የዛሬውን ዝግጅታችንን በዚህ ዝማሬ እንጀምራለን። ዘፋለሽ አሜን ከበለሽ
mai sharkalu ke jaye na gloria kas kaila wata ke dano na chanto ke dano na jo phale su ame ke mele su ma petena sare ante we jo phale su ame belesu ma beten azore i do with you esu bebetena to bajuno ebe niau ke wache
ኢየሱስ ክርስቶስ በፈተናችን በውድቀታችን በድካማችን በሚያጋጥመን ነገር ሁሉ ከኛ ጋር ቆሞ ይዋጋል። አልተለየንም። ክብር ለርሱ ይሁን። እንደ ዘማሪው እንደምትሉም አምናለሁ። አዎ ወዳጆቼ ሰውን የማይከዳ ፊትን አይቶ የማይሸሽ የማይለዋወጥ የዘመናት ሁሉ አባትና አምላክ እግዚአብሔር ነው። ስሙም ተዋጊ ነው። እግዚአብሔር ይክበር ይመስገን። ታምራት ወልባ በዚህ ዝማሬ ስላገለገለን እግዚአብሔር ባለበት ስፍራ ኑሮውንና አገልግሎቱን ይባርክ ይያልን። ወደ ዛሬው ጸሎታችን እናልፋለን። እንጸልይ። ጌታ ሆይ እኔንም ወገኖቼንም በዚህን ሰዓት በፊትህ ደግሞ ሊያዳምጡ በራዲዮናቸው ዙሪያ የተኮለኮሉትን ህዝብን በሙሉ ታላቅና ታናሹን ሁሉ አንተ እንድትባርክ እግዚአብሔር አባቴና አምላኬ ሆይ በሚያጋጥመው በጎደለውም ነገር ሁሉ እግዚአብሔር ወይ ሸክም በሆነበት ነገር ሁሉ በኃይልና በግርማ እንድትገለጥ እግዚአብሔር አባታችን ወይ ጎደሎ ነገራችንን ሁሉ አንተ ደግሞ እንድትሞላ አንካሳ ነገራችን እንድታቀና በዚህን ሰዓት በፊትህ ማልዳለሁ። ጌታዬና አምላኬ ሆይ በዚህ ጊዜ ወንድሞቼ እህቶቼ እናቶቼ አባቶቼ በምን አይነት ሁኔታ ውስጥ ሆነ ወደ አንተ እንደቀረቡ አንተ ታውቃለህ። እግዚአብሔር ሆይ ምናልባት ፈተና የበዛበት ሰው ሊኖር ይችላል። እግዚአብሔር ሆይ በቤቱ ውስጥ ብስጭት ገጥሞት እግዚአብሔር ጌታዬና አምላኬ ሆይ ቆዝሞ በፊትህ የተቀመጠም ሊኖር ይችላል። ጌታዬና አምላኬ ሆይ ይህንን ሁሉ አንተ ትመለከታለህ። ፈጥነ ደሞ ለሰው መድረስን እንዳንተ የሚያቀበት የለምና ታምረኛውንና ታላቁን እጅህን ደግሞ እግዚአብሔር ሆይ ለእያንዳንዳቸው እንድትልክ ለምናሃለሁ። ልቡ በሐሴት ተሞልታ እግዚአብሔር ሆይ በዚህን ሰዓት በፊቱ የቀረበ ደግሞ አንተንም ለማመስገን በፊቱ የተቀመጠ ሊኖር ይችላል። እግዚአብሔር አምላኬ ሆይ በረከትህ ደግሞ ይብዛለት ይጨመርለት። ጌታዬ ሆይ እኛ ሁላችንን በቃልህ ውስጥ ጠብቀን በምንሰማው በዚህ በቃልህ ደግሞ ማደግና መኖር እንድንችል እርዳን። በመዳኒታችንና በጌታችን በቀኝህም ባስቀመጥከው በልጅህ በኢየሱስ ክርስቶስ ያው ስም ስትል ስማን። አሜን። የተወደዳችሁ አድማጮች ከመዝሙር 8 ስለ መሲሁ በስጋ መገለጥና በመጨረሻም ስለሚቀዳጀው ድል መመልከታችን ይታወሳል። የመሲሁ መዝሙሮች በመባል የሚታወቁ ክፍሎች ይህን ስያሜ ያገኙት በስፋት በአዲስ ኪዳን በመጠቀሳቸውና ከኢየሱስ ክርስቶስ ጋር ቀጥታ ተያያዥነት ያላቸውን ጉዳዮች በማስፈራቸው ነው። ከማለታችን ባሻገር መዝሙር 8 በአዲስ ኪዳን ውስጥ 3 ጊዜ ተጠቅሷል። ጌታ ራሱም ከዚህ መዝሙር በመጥቀስ ተናግሯል ብለን በስፋት መመልከታችን የሚታወስ ነው። ዛሬ ደግሞ ቀደም ብዬ እንደተናገርኩት መዝሙር 9 መዝሙር 10 እና መዝሙር 11 ቁጥር 1ን እግዚአብሔር በረዳን መጠን አብረን እንመለከታለን። እግዚአብሔር ይክበር ይመስገን። እስቲ በማስቀደም እንደተለመደው መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና መዝሙር 9ና 10ን አውጡ። ወዳጆቼ መዝሙር 9ና 10 በጣም ተያያዥነት ያላቸው ክፍሎች ናቸው። ለምሳሌ ያክል የሰብአ ሊቃናት ትርጉም ወይም ደግሞ ሴፕትዋጂንት የግሪክኛው ትርጉም ቡልጌት መዝሙር 9ና 10ን ያስቀመጧቸው በአንድ ክፍል ስር ነበር። የሚመለከቷቸውም እንደ አንድ ምዕራፍ ወይም ደግሞ ክፍል ነበር። መዝሙሩ የሚጀምረው በምስጋና ነው። እስቲ ቁጥር 1ና 2ን ተመልከቱ። አቤቱ በልቤ ሁሉ አመሰግንሃለሁ፣ ታምራትህንም ሁሉ ነግራለሁ። ባንተ ደስ ይለኛል ሐሴትንም አደርጋለሁ፣ ልዑል ሆይ ለስምህ ዘምራለሁ ይላል። እንደ መዝሙር 7 ሁሉ መዝሙር 9ም በምዝጋና ይጀምራል። አስተዋላችሁ አይደል? እንደ መዝሙር 7 ሁሉ መዝሙር 9ም በምን ይጀምራል ማለት ነው? በምዝጋና ይጀምራል። በመዝሙር 7ም ሆነ በመዝሙር 9 የቀረበው ምዝጋና በመዝሙር 8 በተነገረው መሰረት ከመላእክት ይልቅ በጥቂት አንሶ የነበረው የሰው ልጅ አንድ ቀን የፍጥረት ዓለም ጌታና ባለ ሥልጣን እንደሚሆን የተሰጠውን ተስፋ በመጠበቅ የቀረበ ምስጋና ነው። እንዲያውም የዚህ መዝሙር መጀመሪያ ክፍል የሰው ልጅ በጽድቅና በሰላም ዙፋኑን ሲቀበል በዚህ ምድር ላይ ስለሚሆነው ነገር የሚያመለክት ትንቢታዊ ገለጻ ነው ማለትም ይቻላል። ሌላ ይህን የሚመስል ትንቢታዊ ገለጻ የምናገኘው ከዮሐንስ ራእይ ነው። ከዮሐንስ ራእይ እስራኤል ቤተ ክርስቲያንና 24ቱ ሽማግሌዎች በአንድነት ሆኖ ስለሚኖራቸው ታላቅ የምስጋና ጊዜ ያመለክታል። እስቲ 3ና 4ን ቁጥሮቹን ማለቴ ነው አለፍ ብለን ደሞ እንመልከት። ጠላቶቼ ወደ ኋላ በተመለሱ ጊዜ ይሰናከላሉ፣ ከፊትህም ይጠፋሉ። ፍርዴንና በቀሌን አድርገህልኛልና ጽድቅን እየፈረድህ በዙፋን ላይ ተቀመጥ ይላል። ከላይ የተመለከትነው ጥቅስ በመዝሙር 8 መሰረት ነገሮች በሰው ልጅ እግር ስር ሲሆኑና መንግስቱም ሲመሰረት ስለሚሆነው ጉዳይ ይናገራል። አንድ ጊዜ ማርቲን ሉተር ሲናገር ከእግዚአብሔር ጋር እስከሆነ ድረስ አንድ ሰው ከብዙሃን ይበልጣል ብሎ ነበር። እውነት ነው ወዳጆቼ፣ አንድ ሰው ከእግዚአብሔር ጋር ከሆነ ከ10000ና ከመቶ ሺውም ይበልጣል ብያምናለሁ። እናንተም ምን አበበ ቁጥሩና ሳነስከው ከዚያም በላይ ነው ልትሉት ይችላልላችሁ። እግዚአብሔር ሰይፍን ይቆርጣል፣ እግዚአብሔር ጦርንም ይሽራል። እግዚአብሔር ለዘላለም ይክበር ይመስገን። የሉተር ትልቁ ጥያቄ እግዚአብሔር ከኔ ጋር ነውን የሚለው ሳይሆን እኔ ከእግዚአብሔር ጋር ነኝ ወይ የሚል ነው። ያስደንቀኛል። ይህን ጥያቄ ጠይቃችሁ ታውቃላችሁን? እኔ ከእግዚአብሔር ጋር ነኝን ወይስ እግዚአብሔር ከኔ ጋር ነው የሚለው ጥያቄ ነው የሚቀድመው? ይህን ጥያቄ መልሱ እስቲ። እንደኔ እኔ ከእግዚአብሔር ጋር ነኝን ብሎ መጠየቁ ትልቅ አዋቂነት ነው አይደለም እንዴ? ለዳዊት በጣም አስፈላጊው ጉዳይ እርሱ ራሱ በትክክለኛው መንገድ መሆን አለ መሆኑ ነበር። ወዳጆቼ ከእግዚአብሔር ጋር መሆን አለ መሆናችንን እስቲ በዚህች ምሽት እንመርምር፣ ራሳችንን እንፈትን። እኔና እናንተ በዚህች ሰዓት ከእግዚአብሔር ጋር ነንን? ይህንን ራዲዮ መልእክት ስታዳምጡ ሳላችሁ እንኳ ልባችሁ እያፈነገጠ ዘሎ ሌላ ቦታ የሚደርስም ሊኖር ይችላል። ያለፈውን እያሰላሰለ ስለ ነገው ደግሞ እያሰበ እየደመረና እየቀነሰ አው ከመስቀሉ ፍቅር ፈቀቅ ያለ ልብ ሊኖር ይችላል። ተመለሱ ወዳጆቼ ተመለሱ። ቀጥሎ ደግሞ ስለሚመጣው ፍርድ ይናገራል። አዛብን ገሰጸ፣ ዝንጎችንም አጠፋ፣ ስማቸውንም ለዘላለም ደመሰ እስኪላል ቁጥር 5 ላይ አዛብን ገሰጸ የሚለውን አዛብን ተቆጣ ወይም በአዛብ ፈረድክባቸው ተብሎ ሊተረጎም ይቻላል። ጠላቶች በጦር ለዘላለም ጠፉ፣ ከተሞቻቸውን ማፈረስክ፣ ዝክራቸውን ባንድነት ጠፋ አይላል ቁጥር 6 ደግሞ። ስለሚመጣው ፍርድ ጠንከር ባሉ ቃላት ይናገራል ዳዊት። በአሁኑ ጊዜ ግን ስለ ፍርድ ሲሰበክ ከሰማን ምን ያህል ጊዜ አለፈን ወዳጆቼ? ምናልባት አልፎ አልፎ ስለ አንድ አይነት ፍርድ ሲሰበክ ሰምተን ይሆናል። ስለ ገሃነም ሲሰበክ ግን ከሰማን ምናልባት አመታት ተቆጥረው ሊሆን ይችላል። ዛሬ በየቤተ ክርስቲያናቱ የሞላው ሆያ ሆዬ የሰዎችን ልብ ያስፈነደቀ እንዲህ ያለውን ስብከት አስረስቶታል። ከምን ጊዜውም ይልቅ ባለፉት ጥቂት አመታት ብዙ ስብከቶችን የመስማት ድል ገጥሞኛል። ስለ ስብከቶቹም ሁለት ነገሮችን አስተውያለሁ። የመጀመሪያው የእግዚአብሔር ሕዝብን ለማጽናናት የቀረቡ ስብከቶች ሲሆኑ፣ ልብ በሉ፣ የመጀመሪያው የእግዚአብሔርን ሕዝብ ለማጽናናት የቀረቡ ስብከቶች ሲሆኑ፣ ሌሎች ጥቂት ስብከቶች ደግሞ ስለ ገሃነም የተሰበኩ ስብከቶች ነበሩ። ስለ ገሃነም ሲሰብክ የሰማሁት ሰባኪ የራሱን ቁጣና መራራነት ነበር ያንጸባረቀው። እንደ እውነቱ ከሆነ ግን አንድ ሰባኪ ስለ ገሃነም ከመስበኩ በፊት የሚያቀርበው ስብከት አስቀድሞ የራሱን ልብ ሊነካ ይገባል። እንዲህ አይነቱ አገልጋይ ልቡን በደንብ መመርመር አለበት። ሰዎች በገሃነም እንደሚሰቃዩ ያለውን ግንዛቤ የራሱን ልብ ሊሰብረው ይገባል። ስለ ገሃነም የምንሰብከው ስብከት ንዴትና መራራነትን የሚያንጸባርቅ መሆን የለበትም። አንድ ጊዜ አንድ ደህንነትን ያላገኘ ሰው ታላቁ ወንጌላዊ ዲኤል ሙዲ ስለ ገሃነም ሲሰብክ ካደመጠ በኋላ የሚከተለውን ተናግሮ ነበር። እንደ እውነቱ ከሆነ ስለ ገሃነም የሚሰበኩ ስብከቶችን አልወዳቸውም አለ። ቀጥል አደረገና ይሁን እንጂ ስለ ገሃነም መሰበክ ካለበት ዲኤል ሙዲ ቢሰብክ እንደሚመረጥ አስባለሁ ሲል ሐሳቡን ገለጸ። ስለ ገሃነም መሰበክ ወይም ደግሞ መስበክ ጉዳዩ ይበልጥ በሚያሳስባቸውና በሚያንገበግባቸው ሰዎች ቢሆን የበለጠ ውጤት ይኖረዋል። የገሃነም ስቃይና መከራ የራሳቸው የሰባኪዎችን ልብ መንካት አለበት ወዳጆች። የእስራኤል ጠላቶች መሸነፍና ድል መመታት እንዳለባቸው ዘማሪው ግልጽ በሆነ ሁኔታ ይናገራል። ከእርሱ ጋር ለሆኑት ትሩፋን እንዲህ ያለ ድልና አሸናፊነት እግዚአብሔር ቃል ገብቷል። ይሁን እንጂ እስከዚህ እስካለንበት ጊዜ ድረስ እየተመለከትን ያለነው ጥፋትና አልቂትን ነው። በግብጽ ምድር የተጀመረው የጸረ ሴማዊነት እንቅስቃሴ ዛሬም ቢሆን ሰፍቶና ተጠናክሮ ቀጥሏል። እስከ መጨረሻው ደህንነት ቀን ድረስ ይህ ጥላቻቸውና የማጥፋት ሙከራቸውም ይቀጥላል። ቀጥሎ ባለው ክፍል የምንመለከተው ስለ ጽድቅ መንግስት መመስረት ይሆናል። እግዚአብሔር ግን ለዘላለም ይኖራል፣ ዙፋኑንም ለመፍረድ አዘጋጀ። እርሱም ዓለምን በጽድቅ ይፈርዳታል፣ አዛብንም በቅንነት ይዳኛቸዋል ይላል። ቁጥር 7 እና 8ን ልብ ይሏል። ዓለምን በጽድቅ ይፈርዳታል የሚለው ቃል በጣም አስፈላጊ ቃል ነው። በአሁኑ ጊዜ በጽድቅ የሚፈርዱ ዳኞችን ማግኘት አዳጋች ሆኗል። አንዳንዶች በሰዎች ለመወደድ ሲሉ ፍርድን ያጣምማሉ። ዛሬ የሚያስፈልገን ጽድቅ ነው። በጽድቅ መፍረድ የሚችል ደግሞ እግዚአብሔር ብቻ ነው። ከመጀመሪያው ብርሃንን ከጨለማ የለየ እግዚአብሔር እንደመሆኑ መጠን እውነተኛ ፍትህ የሚገኘው ከእግዚአብሔር ነው። ጥቂት ወደፊት ራመድ ብለን ስናይ የሚከተለውን ጥቅስ እንመለከታለን። አቤቱ ዘንልኝ፣ ጠላቶቼም የሚያመጡብኝን መከራ እይ፣ ከሞት ደጆች ከፍ ከፍ የምታደርገኝ ይላል። ቁጥር 13 ልብ ይሏል። ወገኖቼ ስለናንተ በርግጠኝነት መናገር ባልችልም እንኳ ለኔ ግን ከምን ጊዜውም በበለጠ ሁኔታ የእግዚአብሔር ምሕረት እንደሚያስፈልገኝ የተረዳውበት ደረጃ ላይ ነኝ ያለሁት። በክርስቶስ ኢየሱስ አማካይነት ለእያንዳንዳችን ምሕረት ተሰጥቶናል። እግዚአብሔር ይክበር ይመስገን። ቁጥር 14 እና 15ንም እንዲሁ ተመልከቱ። እስቲ ያለምን ታላላቅ ሕዝቦች ሁኔታ ተመልከቱ። በገዛ ኃጢአታቸው ማጥ ውስጥ ወድቀዋል። በገዛ ኃጢአታቸው ወጥመድ ተጠምደዋል። እኔ ብዙ ጊዜ ይህንን በቴሌቪዥን፣ በራዲዮ፣ ከጋዜጣም እንዲሁ ሳነብና ሳደምጥ በጣም እደነቃለሁ። እግዚአብሔር ፍርድን በማድረግ የታወቀ ነው። ኃጢአተኛው በእጆቹ ሥራ ተጠመደ፣ እግዚአብሔርን የሚረሱ አሕዛብም ሁሉ ይላል። ከቁጥር 16 እስከ 17 ያለውን ስፍራ መመልከት ይቻላል። ኃጢአተኛው በእጆቹ ሥራ ተጠመደ የሚለው ሐረግ እግዚአብሔርን የሚተውና የሚረሱ ሰዎች ዘላለማዊ ጣፈንታ ይህን መምሰሉን ያመለክታል። ድሃ ለዘላለም አይረሳምና የችግረኞችም ተስፋቸው ለዘላለም አይጠፋምና ይላል። ቁጥር 18 መመልከት ይቻላል። በአሁኑ ዘመን ግን ድሆች አስተዋሽ የላቸውም። የተለያዩ ድህነትን ማስወገጃ ፕሮግራሞች ወይም ደግሞ መርሃ ግብሮች ሥራ ላይ ቢውሉም ድህነትን ማስወገድ ግን አልቻሉም። ድሆች ልባቸውን በእግዚአብሔር ላይ ማድረግ አለባቸው። ዛሬ ግን እንደምንመለከተው ብዙዎች ግን መፍትሄ የሚያስገኙላቸው የመሰላቸው ልባቸውን በፖለቲካ ፓርቲዎችና የርዳታ ድርጅቶች ላይ አድርገዋል። ከሰዎች መፍትሄ ተጠብቀዋል። እውነተኛ መፍትሄ የሚገኘው ግን ከልዑል እግዚአብሔር ዘንድ ብቻ ነው። እግዚአብሔር ለዘላለም ይክበር ይመስገን። አቤቱ ተነስ ይላል ዳዊት ደግሞ። አቤቱ ተነስ፣ ሰውም አይበርታ፣ አሕዛብም በፊት ይፍረድባቸው። አቤቱ ፍርሃትህን በላቸው ጫንባቸው፣ አሕዛብ ሰዎች እንደሆኑ ይወቁ ይላል። ከቁጥር 19 እስከ 20 ያለው መመልከት ይቻላል። አንድ ቀን ጌታ በአሕዛብ ሁሉ ይፈርዳል። ማቴዎስ 25 ከቁጥር 31 እስከ 46 ያለውን ስፍራ መመልከት ይቻላል። አንድ ቀን ኃጢአተኛውንና ጻድቁን እረኛ በጎቹን ከፍየሎች እንደሚለይ ይለያያቸዋል። ወዳጆቼ ቀጥሎ የምንመለከተው መዝሙር 10ን ይሆናል። ቀደም ብዬ እንደተናገርኩት መዝሙር 9ን ከመዝሙር 10 ጋር የሚያመሳስለው ብዙ ነጥቦች አሉ። እስቲ ከቁጥር 1 እስከ 3 ያለውን ፈጠን ይያልኩ ላንብላችሁ። አቤቱ ለምን ርቀ ቆም? በመከራም ጊዜ ለምን ትሰወራል? በኃጢአተኛ ትዕቢት ድሃ ይናደዳል። ባሰቡት ተንኮላቸው ተጠመዱ። ኃጢአተኛ በነፍሱ ፈቃድ ይወደሳልና አመፀኛው ይባረካል ይላል። እዚህ የኃጢአተኛ ባህሪ መገለጫ መሆን የሚችሉ ሁለት ነገሮች ቀርበዋል። እነርሱም ትዕቢትና ከንቱ ውዳሴ ወይም ትምክህት ናቸው። ትዕቢተኞች ስለሆኑ በሕይወታቸው ለእግዚአብሔር የሚሆን ስፍራ የላቸውም። ትምክህተኞች ብዙ ነገር ለማድረግ አቅሙም ችሎታው እንዳላቸው ይናገራሉ። በተግባር ግን ሲፈተኑ ምንም ሲያደርጉ አይታይም። ኃጢያተኛ እግዚአብሔርን አበሳጨው ይላል ቁጥር 4 ላይ። እንደ ቁጣውም ብዛት አይመራመሩም፣ በእርሱ ፊት እግዚአብሔር የለም ይላል። ለመጀመሪያ ጊዜ እግዚአብሔር የለም ባዮች ብቅ ብቅ ማለት የጀመሩት በዳዊት ዘመን ነበር። ሁላችንም እንደምናውቀው እግዚአብሔርን ወይም ደግሞ የእግዚአብሔርን ህላዌ መካድ ከቀን በኋላ የመጣ እንጂ ከጥንት የነበረ አይደለም። ከአስሩ ትእዛዞች እንደምንመለከተው ከኔ በቀር ሌሎች አማልክትን አታምልክ የሚል እንጂ እግዚአብሔርን አትካድ የሚል ህግ አልነበረም። የኃጢአተኛ ትዕቢት ወደ ትምክህት ያመራል፣ ትምክህት ደግሞ የእግዚአብሔርን ህላዌ ወደ መካድ ያደርሳል። ቁጥር 5 እና 6ን እንዲሁ አለፍ ብላችሁ ተመልከቱ። ሰዎች በብቃታቸውና በብልጽግናቸው ስለሚታመኑ በፍጹም እግዚአብሔር እንደማያስፈልጋቸው ያስባሉ። ኃጢአተኛ ስለምን እግዚአብሔርን አስቆጣው? በልቡ አይመረምረኝም ይላልና ይላል ቁጥር 13። አስቆጣው የሚለው ቃል ናቀው ተብሎ ሊተረጎም ይቻላል። ኃጢአተኛ በእግዚአብሔር አለማመኑ ሳያን ሰው ይንቀዋል። አንድ የሌለን ነገር አንንቀውም። አስተዋላችሁ አይደል? አንድን የሌለን ነገር ከመሬት ተነስተን እንዲሁ አንንቀውም። ከናቅነው ግን ያ ነገር ህልውና አለው ማለት ነው። አይመራመረኝም የሚለው ቃል ልብ በሉ፣ አይመራመረኝም የሚለው ቃል በእኔ የሚፈርድ ወይም ለምን እንዲያደረግህ ብሎ የሚጠይቀኝ ማንም የለም ማለት ነው። በዚህ ባለንበት ዘመን ብዙ ሰዎች በእግዚአብሔር ህልውና አያምኑ። ብዙዎች ደግሞ እግዚአብሔር ቢኖርም ባይኖርም በእኛ ጉዳይ የሚያገባው ነገር አይኖርም ይላሉ። በአሁኑ ዘመን ወዳጆቼ ሰዎች ስለ እግዚአብሔር ሲወራ መስማት እንኳ አይፈልጉም። ቁጥር 16 እና 18ንም ተመልከቱ። ይህ መዝሙር 10 በጣም አስገራሚ ከሚባሉ ክፍሎች አንዱ ነው። በትንቢትና በታሪክነት መልክ በሌላ የቅዱሳት መጻሕፍት ክፍሎች የምናገኛቸው ታላላቅ እውነቶች በዚህ በመዝሙር 10 ውስጥ ተካተዋል። እግዚአብሔር ስለዚህ ድንቅ አሰራሩ ይክበር ይመስገን። ደሞ በቀረን ጊዜ ወዳጆቼ ወደ መዝሙር 11 ተሸጋግረን እስከ ቁጥር 1 ያለውን አብረን እንመለከታለን። ዳዊት ይህን መዝሙር ሲጽፍ በምን ሁኔታ ውስጥ እንደነበር በግልጽ የሚታወቅ ነገር የለም። ያም ሆኖ ግን ከገጠመው ስደትና የሕይወቱ ጣውረድ የተነሳ ካካበተው ልምድና ተሞክሮ አንጻር ሳይጽፈው እንዳልቀረ መገመት ይቻላል። የዘማሪው ሕይወት አደጋ ውስጥ ነበረች። ሰዎች ከሁኔታዎች በመሸሽ ረፍትና ፎይታ ወደሚያገኝበት ስፍራ እንዲሄድ መክረውታል። እርሱ ግን በእግዚአብሔር ላይ ጽኑ እምነት ስለነበረው ምክራቸውን መቀበል አልፈለገም። ምንም እንኳ ለጊዜው በተለያየ ፈተና እንዲያልፉ ቢያደርግም ጻድቅና ቅን ፈራጅ የሆነው አምላክ የእርሱ የሆኑትን ፈጽሞ አይጥላቸውም። እኔና እናንተን ወዳጆቼ ፈጽሞ አይጥለንም፣ ይህንን እመኑ። ስለሆነም መፍራት ያለባቸው ኃጢያን እንጂ ልባቸውን በእግዚአብሔር ላይ ያሳረፉ ጻድቃን አይደለም። ዳዊት ይህን አጭር መዝሙር እንዲጽፍ ምክንያት የሆነው በንጉሥ ሳኦልና በገዛ ልጁ በአቤሴሎም በደረሰበት ስደት ወቅት ሊሆን ይችላል። መካሪና ጽናኝ ሆነው ወደ እርሱ የመጡ ሰዎች ወደ ተራሮች ሽሽ ብለው መክረውታል። እንግዲህ ይህን መሠረት በማድረግ ነው ዳዊት መዝሙር 11ን የጻፈው። እስቲ ቁጥር 1ን እንመልከት። በእግዚአብሔር ታመንኩ፣ ነፍሴን እንደ ወፍ ወደ ተራሮች ተቅበዝበዢ እንዴት ትሏታላችሁ ይላል ዳዊት። እኔና እናንተ በተለያየ አጋጣሚ በተለያየ ወቅት በዚህ ሰዓት እንኳን ምናልባት ታውከን መንፈሳችንም ተረብሾ ወይም ደግሞ በአንዳንድ ሁኔታዎች ተናደን ወይም ተበሳጭተን ሊሆን ይችላል፣ ወይ ከቤት ውስጥ ሊሆን ይችላል፣ ወይ ከውጭ ሊሆን ይችላል። ወዳጆቼ እግዚአብሔርን ተመልከቱ፣ እግዚአብሔርን ታመኑ። አንዳንድ ነገሮች ሲጠሙብንና ችግር ሲገጥመን ሰዎች የሚመክሩን ይህንኑ እንድናደርግ ነው። ከሁሉም ነገር ገለል በሉና እረፍት አድርጉ። ከነገሮች ሽሹ ይሉናል። አሁን ካለባችሁ ችግር እንደ ወፍ ብረሩና ወደ ተራሮች ሂዱ ሲሉንም በተለያየ አይነት መንገድ ይመክሩናል። ምክራቸው 9ና 11 ይሆናል። ወገኖቼ ከነገሮች መሸሽ ወይም ከአቅ ለማምለጥ መመከር ነገሮችን አይለውጣቸውም። የትም ብንሄድ እንኳ እኛነታችንን ተከትሎ ይመጣል። በፍጹም እኔ እውነቴን ነው የምላችሁ፣ በፍጹም ከራሳችን ሮጠን ማምለጥ አንችልም። ሸሽተህ ወደ ተራሮች ሂድ በማለት ሰዎች ዳዊትን መክረውታል። አስተዋላችሁ? ዳዊት ካለበት መከራና በሳ የተነሳ ሰዎች ምን ብሎ መከሩት? አንተ ዳዊት ሸሽተህ ወደ ተራሮች ሂድ በማለት መከሩት። ለዳዊት ችግር መፍትሄው ግን ያልነበረ ወዳጆች፣ በመሰረቱ ሁካታና ውጣ ውረድ ከበዛበት የከተማ ኑሮ ገለል ብሎ ረፍት ማድረግ መልካም እንደሆነ አውቃለሁ። ይሁን እንጂ እንደዚያ የምናደርገው ነገሮች ካሉበት ተጨባጭ አቅ ለመሸሽ ከሆነ ግን ስህተት ያደረግነው ማለት ነው። የሚረዳን የሚታደገንና ሊያሳርፈን የሚችል የልዑል እግዚአብሔር ልጅ ኢየሱስ ክርስቶስ መድኃኔዓለም ብቻ ነው። ጌታ ይመስገን። ለሕይወታችን ሰላምን የሚሰጣት የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ሃሌሉያ።
የሕይወት ሰላም በርታቴ ኢየሱስ ነው ሕይወቴ። 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 የመከራን ወጀብ የሐዘን ደመና የመኞችን ከቴን ስጋ ፈተና ለምነግረው ትሻለኔ የሚቀርበኝ የመስቀል አዳኝ ሰላም በርታቴ ኢየሱስ ነው ሕይወቴ። የሕይወት ሰላም በርታቴ ኢየሱስ ነው ሕይወቴ። የሕይወት ሰላም በርታቴ ኢየሱስ ነው ሕይወቴ። የሕይወት ሰላም በርታቴ ኢየሱስ ነው ሕይወቴ። የጭንቀትን በእኔ ችግር ሮሮ አረፍኩኝ ልቤን ለሚሰማ ነግሮ ለካስ ካጠገቤ እንባዬን የሚያብስ ነበር ወይ ወዳጄ
አድማጮቻችን። እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።